ሰላም ጤና ስጥልኝ እንደምን አፍታችኋል አድማጭ ተመልካቾቻችን የመጋቢት 30 2014 ዓመተ ምህረት የጋቢና ቪ መሰናዶው ከአሜሪካ ድምጽ ዋሽንግተን ዲሲ ጀመረ። ሳምንቱን ማገባደጃው ላይ ያዝንላችሁን መሰናዶች እናስተምራችሁ።
ካንዲም ሁለት ጊዜ ሁለት ቦታዎች ተገልጿል። ያውም ከሩላር ኤሪያ ነው አዲስ አበባ ውጪ ከሴንትራል ከትሪ ከካፒታል ውጪ በዚሁኑ መስራት እንደሚቻል ኤቪደንስ ሆነናል።
በወጣት የፈጠራ ባለሙያዎች የተቋቋመው አሚሽቱ ጆ የተሰኘው ድርጅት ያቀረበው የፈጠራ ውጤት በዓለም ባንክ መርሃ ግብር የተደገፈ አህጉራዊ ውድድር አሸናፊ ሆነ። ከድርጅቱ መስራች ቦኤዝ ብርሃኑ ጋር ስለ ውድድሩና ስለ ፈጠራ ስራውን በተመለከተ ቆይታ ይኖረናል። የኢትዮጵያ የትምህርት መልቀቂያ ፈተና እና ውጤትና ውዝግቡን በተመለከተ መሰናዶ ይዘናል። ሙዚቃና ሌሎች ጥንቅሮችም አሉ። አርብ ምሽታችን ከኛ ጋር ተሳልፎ ዘንድ በአክብሮት የምንጋብዛችሁ ኤደን ገረመው በመሰናዶውን በመምረት ንጉሱ ታምሬ በምስልና ድምፅ ቅንብሩና ምህንድስናው ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን ነው። አብራችሁን ካመሻችሁ ሙዚቃና ሌሎችም ጥንቅሮችም ይኖሩናል። አሁን ሀብታሙ ስዩም ከዓለም ዙሪያ የተሰባሰቡ አጫጭር ዜናዎችን ያሰማችኋል።
አመሰግናለሁ ኤደን። የማላዊ አቃቤ ሕግ መስሪያ ቤት አንድ ጋዜጠኛን በማሰር ስለ ሙስና ያወጣውን ዘገባ ምንጭ እንዲገልጽ ለማስገደድ ካደረገው ጥረት ጋር በተያያዘ ይቅርታ ጠይቋል። ብዙም ያልተለመደው ይቅርታ የመጣው ዩናይትድ ስቴትስና እንግሊዝ ኤምባሲዎችን ጨምሮ የሀገሪቱ መንግስት ከፕሬስ ነጻነት ተሟጋቾች የሰላ ትችት ከቀረበበት በኋላ ነው። የደቡባዊ አፍሪካ የሚዲያ ተቋም የማላዊ ቅርንጫፍ በምህጻሩ ሚሳ ማላዊ የሀገሪቱ አቃቤ ሕግ ኃላፊ ታቦ ቻካ በመዲናዋ ሊሉዌንግዌ በቢሮቸው በነበረ ስብሰባ ላይ ይቅርታ ጠይቀዋል ብሏል። የአቃቤ ሕግ መስሪያ ቤቱ ኃላፊ ቻካን ሬንዳ መረጃውን አሳልፈው በሰጡት ላይ እርምጃ እንደሚወስዱ ከተናገሩ በኋላ ነበረ ፖሊስ ማክሰኞ ዕለት መርማሪ ጋዜጠኛውን ግሪጎሪ ጎንድዌን በቁጥጥር ስር ያዋለው። ከሳምንት በፊት ይፋ የሆነው ሰነድ ኔሬንዳ መንግስት ለሙስና ተጠርጣሪ ለሆኑት ዙኒዝ ሳታር ለተባሉ ሰው ክፍያ እንዲፈጸም መፍቀዳቸውን የሚያሳይ መሆኑም ተጠቅሰዋል። ዩናይትድ ስቴትስ የሕግ መወሰኛ ምክር ቤት ትናንት ከቀትር በኋላ በሰጠው ድምፅ የዳኝ ኪታንጂ ብራውን ጃክሰንን ሹመት 53-47 በሆነ ድምፅ ብልጫ አጽድቆላቸዋል። ሪፐብሊካኖችና ዲሞክራቶች እኩል መቀመጫ በያዙበት የሕግ መወሰኛ ምክር ቤት ዴሞክራቶች ከምክትል ፕሬዚደንቷ ድምፅ ጋር አብላጫ ድምፅ አላቸው። ሶስት ሪፐብሊካን ሴናተሮች ሱዛን ኮሊንስ፣ ሊዛ መርኩዌስኪ እና ሚት ሮምኒ የዳኛ ጃክሰንን እጩነት እንደሚደግፉ ማስታወቃቸው ይታወሳል። የ51 ዓመቷ የፌዴራል የይግባኝ ሰሚ ፍርድ ቤት ዳኛ ኪታንጂ ብራውን ጃክሰን በጠቅላይ ፍርድ ቤት ታሪክ የመጀመሪያዋ ጥቁር ሴት እንዲሁም ሶስተኛ ጥቁር ዳኛ ይሆናሉ። በአሁኑ ወቅት ሶስት ሴት ዳኞች ሶኒያ ሶማቲየር፣ ኤሊና ኬገን እና ኤሚ ኮኒ ባረት በጠቅላይ ፍርድ ቤት ዳኛነት እያገለገሉ ሲሆን ዳኛ ጃክሰን ሲጨመሩ ጠቅላይ ፍርድ ቤቱ በአንድ ጊዜ አራት ሴት ዳኞች ሲኖሩት የመጀመሪያው ጊዜ ይሆናል። ፕሬዚደንት ጆ ባይደን ጥሮታ በሚወጡት ዳኛ ስቴቨን ብሬየር ቦታ እንዲተኩ ያጩዋቸው ሲሆን በበጋ ወራት ላይ ዳኛ ብሬየር ሲሰናበቱ ወንበራቸውን ይረከባሉ። የዩክሬን መንግስት የምድር ባቡር አገልግሎት ባለስልጣናት ሩሲያ በባቡር ጣቢያ ላይ ያደረሰችውን ጥቃት ተከትሎ ከ30 በላይ መሞታቸውንና 100 ያክል ደግሞ መቁሰላቸውን አስታውቁ። ስፍራው ሰላማዊ ሰዎችን ከጦርነቱ ለማስወጣት እያገለገለ እንደነበረ ተጠቅሰዋል። ሁለት ሮኬቶች ከራማቶርስኪ በተባለ ስፍራ የሚገኘውን ጣቢያ እንደመቱም ታውቋል። ሮይተርስ የዶንተስክ ክልል አስተዳዳሪን ጠቅሰው በወቅቱ ደህንነቱ የተጠበቀ ስፍራ ፈልገው በሺዎች የሚቆጠሩ ሰዎች በጣቢያው ተጠልለው እንደነበረ ዘግበዋል። የአሁኑ ጥቃት ዜና የተሰማው የአውሮፓ ህብረት ተጨማሪ ማዕቀቦችን በሩሲያ ላይ ባስተላለፈ ማግስት ነው። አዳዲሶቹ ማዕቀቦች የድንጋይ ከሰል፣ እንጨትና ኬሚካሎችን ከሩሲያ ማስገባትን ከማገድ በተጨማሪ የአራት ሩሲያ ባንኮችን የገንዘብ ዝውውርም አግዷል። የሩሲያ ወታደሮች ከሰሜን ዩክሬን በመውጣት ወደ ቤላሩስና ወደ ሀገራቸው የገቡ መሆናቸውን የእንግሊዝ መከላከያ ሚኒስትር አስታውቋል። መረጃዎች ምናልባት ወታደሮቹ ወደ ሩሲያና ዩክሬን ሌላኛ ድንበር ዶንባስ ቀጠና ለውጊያ ሊያመሩ እንደሚችሉም ጠቁመዋል። በስተመጨረሻም የአሜሪካ ሕግ መወሰኛ ምክር ቤት አፈ ጉባኤ ናንሲ ፔሎሲ በኮቪድ-19 መያዛቸው ይፋ ተደረገ። ዜናው የተሰማው የ82 ዓመቷ ፔሎሲ ፕሬዚደንት ጆ ባይደን በነበሩበት ዝግጅት ላይ ካለመሸፈኛ ከታዩ በኋላ ነው። እስካሁን ምንም የህመም ምልክት ያልታየባቸው ፔሎሲ ተለይተው እንደተቀመጡ ተነግረዋል። ሁሉንም ክትባቶች ከነማጠናከሪያው መውሰዳቸው ፔሎሲ ጠንካራ የመከላከል አቅም እንዲያዳብሩ እንደረዳቸው ቃል አቀባያቸው ድሪው ሃሚል ተናግረዋል። አሶሺየትድ ፕሬስ ነው።
Bambino, ሀብታሙ ስዩምን ከዓለም ዙሪያ ለተሰባሰቡ አጫጭር ዜናዎቹ አመሰግናለሁ። በመከታተል ላይ የምትገኙት ከአሜሪካ ድምፅ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪኦኤ ዕለታዊ መሰናዶን ነው። መጋቢት 30 2014 ዓ.ም መሰናዷችንን እንቀጥላለን። ለምሽቱ ወደ ያዝናችሁ ዘገባዎች እንሻገር። በወጣት የቴክኖሎጂ ባለሙያዎች የተቋቋመው አሚሽቹ ጆይ ድርጅት ያቀረበው የፈጠራ ውጤት የዓለም ባንክ መርሃ ግብር በደገፈው አህጉራዊ ውድድር ላይ አሸናፊ ሆነ። የአፍሪካ የግብርና ቴክኖሎጂና አካታች ዋስትና ውድድርን ያሸነፈው የኢትዮጵያውያን ወጣቶች ፈጠራ ገበሬዎች የአፈር ይዘትን በቀላሉ እንዲያውቁ የሚረዳ እንደሆነም ተሰምቷል። እስካሁን ድረስም 5000 ያህል ገበሬዎች ተጠቅመውበታል። በኬንያ ናይሮቢ በተካሄደው የሳንካልፕ አፍሪካ ጉባኤ ላይ በመገኘት ሽልማቱን የተቀበለው ከድርጅቱ መስራቾች መካከል አንዱ የሆነው ቦኤዝ ብርሃኑ ነው። ሀብታም ስዩምና ቦኤዝ ብርሃኑ በምሽቱ በስልክ ተገናኝተው ነበረ። ቦኤዝ ብርሃኑ ነው። ቦኤዝ አስቀድሞ ስለ ድርጅቱ መጠሪያ ትርጓሜ ከሚያስረዳበት ቆይታቸው ይጀምራል።
ድርጅታችን ስም ኦምሽቱ ጆይ አግሪቴክ ይባላል። ትርጉም ኦምሽቱ ማለት በአማርኛ አምራች እንደማለት ነው። ስለዚህ የአምራች ደስታ እንደማለት ነው። የአምራች ደስታ እንደመስጠር የሚሰራ ድርጅት ስለሆነ ስም ሰይመነዋል።
ቦኤዝ፣ በድጋሚ ስላገኘሁ ደስ ብሎኛል። ከዚህ በፊት ከሌላ የስራ አጋርህ ጀርሚያ ጋር ሆናችሁ ደቦ ኢንጂነሪንግ የሚባል ተቋም ነበራችሁ። በርካታ ሽልማቶችን አሸንፋችኋል። ዛሬ ደግሞ ሌላ የድል ዜናም ሰምታችኋል። አዲሱ ሽልማት ከየት የመጣ ነው? በምን ዘርፍ ተወዳድራችሁ ነው ለሽልማቱ የበቃችሁ የሚለውን ለአድማጮች ባጭሩ አስረዳልኝ።
መጀመሪያ ውስጥ ጆይ አራት ወጣት ልጆች የተመሰረተ ስታርታፕ ካምፓኒ ነው። እኔን ጨምሮ አምና የተመረቁ ልጆችም አሉ። ውስጡ የሰራነው ስራ አፈርን መርምሮ ለገበሬዎች ምን መትከል እንዳለባቸው መናገር የምትችል ዲቫይስ ነው የሰራነው። እቃዋን በየቦታው ትንቀሳቀሳለች። ውስጡ አፈር ያስገባሉ። ከዛ ዳታ ሴንሳር ጋር ናይትሮጅን፣ ፎስፈረስ፣ ፖታሽን፣ ፒኤችን አጠቃላይ አፈር ውስጥ ያሉትን ነገሮች ሴንሳር ጋር ወደ ሞባይል አፕሊኬሽን ትልካለች። ከዛ ሞባይል አፕሊኬሽኑ ይህን ትከል ብሎ ይናገራል ማለት ነው። በዚህ ስራ ነው የተወዳደርነው። የሄድንበት ቦታ ደግሞ ሳንክላፕ የሚባል በወርልድ ባንክ ዘንድ የሚደረግ የግብርና ላይ ፎከስ ያደረጉ ስታርታፖችን የሚያወዳድር ነበር። ከአፍሪካ 5 ሀገራት ነበሩ። ኢትዮጵያ፣ ኒጀሪያ፣ ዩጋንዳ፣ ዚምባብዌ እና ኬንያ ራሳቸው ማለት ነው። ሰው ከ5ቱ የአፍሪካ ሀገራት እኛ ኢትዮጵያ አንደኛ ወጣ እያሸንፈናል ማለት ነው።
ያገኛችሁት ሽልማት ምንድን ነው? የአሁኑ ማሸነፋችሁስ ለወደፊቱ ስራችሁና እንቅስቃሴያችሁ በምን መልኩ ነው በበጎ ሊያበረክት የሚችለው?
የተሸለምነው አንደኛ ለወጣ ነው። ለእኛ 25,000 የአሜሪካ ዶላር ነው ሽልማቱ ይሰጣል። እስካሁን እየጠበቅ ነው። ሌላው ለእኛ በጣም ትልቅ አስተዋጽኦ የሚያደርግልን ይሄ ያመረትናትን ዲቫይስ ፕሮቶታይፕ የሰራናትን በብዛት አምርተን ለገበሬዎች በብዛት እንድናደርስ በጣም ይረዳናል። ሌላው ደግሞ በዓለም አቀፍ ደረጃም ነው ሪኮግኒሽን ያገኘ ነው። በጣም ወርልድ ባንክ ያኔ የነበሩ ዳኞች በኢኖቬሽን በጣም ተደስቷል። ይህ ኢኖቬሽን በጣም ወደ ኢትዮጵያ ብቻ ሳይሆን ኬንያ ውስጥም ኢስት አፍሪካ ላይ ወዳሉ ገበሬዎች መድረስ እንዳለበት እና ብዙ ማርኬት ኦፖርቹኒቲ ሊንኬጆችን ፈጥረን የመጣ ነው ኬንያ በነበረን ቆይታ እና በጣም ይረዳናል ብዬ አስባለሁ።
ከዚህ በፊትም በነበራችሁ እንቅስቃሴዎች ገበሬዎች ላይ የሚያተኩሩ ግብርና ላይ የሚያተኩሩ የቴክኖሎጂ ውጤቶችን ነው መስራት የምትፈልጉት። ለምንድን ነው በዚህ ዘርፍ ላይ ማተኮር የፈለጋችሁት?
በጣም ጥሩ ጥያቄ ነው። ብዙ ሰው የሚጠይቀን ይሄ ነው። ለምን ወደ ሌላ ዘርፍ አትገቡ? ኮሜርስ አለ፣ ፋይናንሻል ቴክኖሎጂ ስለምናትገቡ ምናይነ ግን በጣም መጀመሪያም ስንናስተያየ ነው ብዙ ሰው ላይፉ ኢትዮጵያ ውስጥ በአፍሪካ ውስጥ የብዙ ሰው ህይወት ዲፔንድ ነው ያለው መሰረት የያዘው ግብርና ላይ እና ግብርናው ደግሞ ከሌሎቹ ሴክተሮች ይልቅ በጣም አልሄደም፣ አልዘመንም። ሌሎቹ ሴክተሮች ላይ ውጭ የምናያቸው ነገሮች በቀላሉ እኛ ሀገር ውስጥ እናገኛቸዋለን። ኮሜርስ እኛ ሀገርም ይኖራል። ፋይንቴክ ላይም ውጭ ያሉ ነገሮች እኛ ጋር ይኖራል። ግብርና ላይ ግን በጣም ነው ወደኋላ የቀረነው። ስለዚህ ይሄ ወጣቱ ስፔሻሊ አዲስ ተመርቆ የሚወጣው ወጣት ስራ እድል ፈጠራ ስራ የሚሰሩ ወጣቶች ግብርና ላይ ታርጌት ያደረገ ፈጠራ ስራ ከሰሩ አንደኛ ራሳቸውንም በጣም መጥገል ይችላሉ። ሁለተኛ ደግሞ የሚሰሩት ስራ ወደ ገበያ ሲገባ የብዙ ሰዎች ላይ ህይወት ላይ ለውጥ ያመጣል። ስለዚህ ይህን ስለምናምን አሁን ይሄ ኦምሽቱጆ የመሰረት ነው። ተማሪዎቹ ተመራቂ ተማሪዎች ነበሩ። እዛ እንደ ፕሮጀክት አድርገው አብረን መስራት ጀመርን ማለት ነው። እነሱም ራሱ ጥያቄ የሆነባቸው ግብርና ላይ ፎከስ ማድረግ እንፈልጋለን ስላሉ ፕሮግራም አይደንት ሳይደረግ ፕሬዚደንት ማለት ነው። አሁን ከነሱ ቀጥሎ የሚመጣው ባቾችም ሰክሰሱን እያዩ ስለሆነ ግብርና ላይ የሚኖረው ነገር በጣም የተሳተፉ ነው ማለት ነው። እና ሌላው ደግሞ ግብርና ላይ በምንሰራበት ሰዓት ያለው ቻሌንጅ ማቴሪያሉን ለመስራት ወደ ገበሬዎች መሄድ ያስፈልጋል። ገበሬዎች ጋር መነጋገር መቀየር ያስፈልጋል። እና ያንን ለማድረግ ይቀላል ከሌላው ሴክተር ይልቅ ጤና ላይ ከሚሰራ ኦር ሳይንቴክ ላይ ከሚሰራ ይልቅ ግብርና ላይ ገበሬዎች በዙሪያችን ያሉት ማሳቸውን በዙሪያችን ነው። ዲቫይሳችን ውስጥን ቴስት እናደርጋለን፣ ፊድባካቸውን እንሰማለን። በእነሱ ፊድባክ መሰረት ደግሞ እናስተካክለዋለን ዲቫይስ። እና የዴቨሎፕመንት ፕሮሰሱም ይቀላልም ኢንጆይ ያደረግም የምንሰራው ታይፍ ምናምን።
ባለፈው በነበራችሁ ቆይታ እጽዋትን የሚያጠቁ በሽታዎችን የሚለይ ተግበሪያ ሰርታችኋል። ዛሬ ደግሞ በአፈር ውስጥ የሚገኘውን ንጥረ ነገር የሚለይ መሳሪያ በመስራታችሁ አሸናፊ ሆናችኋል። የመጪ ዘመን እቅዳችሁስ ምንድን ነው? ምን አይነት ነገሮችን ነው መፍጠርና ማምረት የምትፈልጉት?
ጥሩ ጥያቄ ነው። የጠዋት ያው የሰራ ነው። በእርግጥ አሁን እዛ ሰተን አላቁም ነው። አሁን በቅርቡ ከጃይዚድ ጋር ኮላብሬት አድርገን ከ50,000 ዩሮ ፈንድ አድርገውልን በቡና ላይ እየሰራ እንገኛለን። በቅርቡ ፌስቡክ ላይ እንደ ፖስተት ነው እንደ አገር አቀፍ ደረጃ በኢትዮጵያ የቡና በሽታ ዳታ ኮሌክሽን ሰጥተናል። ያም ምንድነው የምንሰራውን የአርቲፊሻል ኢንተለጀንስ ሞዴል ጥሩ እንዲሆንና ቶሎ ወደ ገበያ መግባት እንዲችል የሚያስችል ነው። ስለዚህ በአፕሪል ላይ ኦርሜ መጨረሻ ላይ በዛ ስራ በዛ ኢኖቬሽን የሰራ ነው በእጽዋት በሽታ የሚለየው ኢኖቬሽን ዲፕሎይ ተደርጎ ቡና ገበሬዎች እንዲጠቀሙት ይደረጋል ማለት ነው። አሁን ይሄንኛውም አፈር ላይ የያዝነው ታርጌት ምንድን ነው? ኢኖቬሽኑን ሰርተን በኢኖቬሽኑ ተሸልመን ብሩን ቁጭ ማለት ሳይሆን እጽዋት በሽታ ላይ እንዳደረግነው አፈሩ ላይ እቃዋን በብዛት አምርተን ቢያንስ በዞን ደረጃ አንዳንድ ዲቫይስ መስጠት የሚችል ከዛ በኋላ ዞን ውስጥ ያሉ ኤክስቴንሽን ሰራተኞች እቃዋን ይዘው እየዞሩ በየአፈሩ በየቦታው ምን መትከል እንዳለባቸው እንዲህ ሲነግሯቸው ፕሮዳክሽን ላይ ነው ፎከስ አድርገን ያለ ነው። ወደፊት እቅዳችን እቃዎቹን እያመረትን ቶሎ ወደ ገበያ ማስገባት ነው ማለት ነው።
ከመለያየታችን በፊት በተለያዩ የኢትዮጵያ ቦታዎች ሆነው የሚያዳምጡን ወጣቶች አሉ። በቴክኖሎጂው መስክ ለመበርታት የተሻለ ውጤት ለማምጣት ምን ቢያደርጉ ትመክራላችሁ?
ጥሩ ጥያቄ ነው። እኛም ይህን ነገር በጣም አስፈላጊ መሆኑ ስላመንበት ከዲማ ቴክኖሎጂ ኢንስቲትዩት ጋር በመተባበር ቴክ ኦፕቨር የሚል ሬዲዮ ፕሮግራም ጀምረን በሳምንት አንድ ቀን ለወጣቶች ስራ ፈጠራ ላይ ግብርና ላይ ሪሌትድ የሆኑ ስራዎች እንዴት መስራት እንዳለባቸው እየሰጠን እንገኛለን። ጉዳዩ በጣም አሳሳቢ ስለሆነ ማለት ነው። የማስተላልፈው ነገር ምንድን ነው? መጀመሪያ ይቻላል የሚለውን ነገር ወጣቶች በጭንቅላታቸው ስፔሻል ደግሞ የኢትዮጵያ ወጣቶች ይቻላል የሚለውን ነገር በጭንቅላታቸው ማስገባት እንዲችሉ እኛ ኬንያ በሄድንበት ሰዓት ኢኖቬሽናችንን ስናሳያቸው የብዙ ሀገር ሰዎች ነበሩ፣ ግን በዛ ኢኖቬሽን በጣም ተገርሟል። እንዴት ይሄዲያ ይበጣላቸዋሉ ብለው ማለት ነው። ስለዚህ ውጭ ላይ ያልተሰራን አዲስ ነገር መስራት እንደሚቻል ማመን አለባቸው። ብዙ ጊዜ ዲስካሬጅ የምንሆነ የሆነ አይዲያ ወይም ሀሳብ ይመጣለን እና ይህ ሀሳብማ የሆነ ሀገር ተሰጥቷል ወይም እንትዋል ወደ ላይ የሚያሳ ስለዚህ ያንን ማድረግ የለባቸውም መስራት አለባቸው ቴክኖሎጂ። ስለዚህ እንደዛ ላሰቡት ነገር ማመንበት ነገር በትክክል ጊዜ መድበው ዲቦቱ ሆነ እንዲሰሩ። በተጨማሪ ደግሞ በሚሰሩበት ሰዓት ግብርና ላይ ፎከስ ማድረግ ይችሉ ጥሩ ነው ብዬ አስባለሁ። ምክንያቱም ጠጋ ብለው የገበሬዎችን ውሎ ቢያይ አንድ ቴክኖሎጂ ተማሪ ወይም ቴክኖሎጂ ባለሙያ ኦር አንድ ከተማ ውስጥ ሊሆነ በቀላሉ ሊፈታው የሚችል ችግር አግኝቶ ነው። ሁሌ ወደ ገበሬዎች መሄድን ቁጥርኛ ይህን እኮ ችግር አለ ይህን እኮ በዚህ መፍታት እንችላለን እያልነው ነው። ስለዚህ ቅድሚያ እንደሚቻል አስበው የገበሬዎችን ነገር ደግሞ ታርጌት ካድርግ ለሄድ ፕሮብለሞች ወይም ችግሮችን መለየት ያን ለለዩት ችግር ደግሞ ዲቬትድ ሆነው የራሳቸውን ካምፓኒ ፈጥረው ሶሉሽን ደብሎ ማድረግ አለባቸው። ይህ ከአንድም ሁለት ጊዜ ሁለት ፕሮዳክቶች ደብሎ አድርገን ያሁም ከሩላር ኤሪያ ማለት ከአዲስ አበባ ውጭ ከሴንትራል ከካፒታል ሲቲ ውጭ ቢሆኑ መስራት እንደሚቻል ኤቪደንስ ሆነናል ማለት ነው። ስለዚህ የትም አካባቢ ሊሆኑ የሚያቋቁም ቴክኖሎጂ ወደ ተግባር በመቀየር የገበሬዎችን ፕሮብለም ሶልቭ ለማድረግ እንዲነሱ እንጠይቃለን። በተጨማሪም የመጨረሻ ደግሞ ግብርና ዩኒቨርሲቲ ተማሪዎች ላይ ዩኒቨርሲቲ ተመራቂ ተማሪዎች የሚመረቁበትን ፕሮጀክት አሁን በተናገርኩት መንገድ አድርገው የገበሬዎችን ችግር የሚፈታ አይነት ፕሮጀክት ሰርተው ፕሮጀክቱን ግቢ ውስጥ ጥለው መውጣት ሳይሆን ያንን ፕሮጀክት እንደገና እያሳደጉ ወደ ካምፓኒ ቀይረው ልክኛ እንዳደረጉ ይቀጥሉበት ብዬ ማስተላለፍ ፈልጋለሁ። በጣም አመሰግናለሁ። ይህ ኮንታክት አድርጋቸው።
በጣም አመሰግናለሁ በድጋሚ ቦኤዝ። መልካም ምሽት ይሁንልህ።
እሺ፣ ቴንኪዩ ባይ።
ከአሜሪካ ድምፅ ዋሽንግተን ዲሲ የሚተላለፍላችሁ የጋቢና ቪኦኤ መሰናዶው ይቀጥላል። ተከታዩን መሰናዶው እናስተዋውቃችሁ። ውዝግብ ባስነሳው ያለፈው ዓመት የከፍተኛ ትምህርት ተቋማት መግቢያ ፈተና ውጤት ጉዳዮች ላይ መግባባት መደረሱን የትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ በትላንትናው ዕለት ለሕዝብ ተወካዮች ምክር ቤት አስታውቀዋል። በሌላ በኩል ግን ከሚኒስቴር መስሪያ ቤቱ ጋር አለመነጋገሩና ቅሬታና ስጋታቸውንም በይፋ ካሳወቁት መካከል የሚገኘው የሕዝብ እንባ ጠባቂ ተቋም አመልክቷል። አሁንም ጥያቄዎች እንዳሉ ዋና እንባ ጠባቂው ዶክተር እንዳለ ኃይሌ ተናግረዋል። ኬኔዲ አባተ በዚህ ዙሪያ ዝርዝር ዘገባውን ያሰማናል።
የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ የሚኒስቴር መስሪያ ቤቱን ያለፉት 9 ወራት እቅድ አፈጻጸም በተመለከተ ለሕዝብ ተወካዮች ምክር ቤት ሪፖርት ባቀረቡበት ወቅት ከሰሞኑ ከፍተኛ መነጋገሪያ የሆነውን ሀገር አቀፍ የ12ኛ ክፍል ፈተና ጉዳይ አንስተዋል። ሚኒስትሩ በሪፖርታቸው ከፈተና አስተዳደርና ውጤት ጋር በተያያዘ የሚቀርቡ ቅሬታዎች ተጨባጭ እንዳልሆኑ ገልጸዋል።
በፈተና እርማት ላይ የቀረቡ ቅሬታዎችን በአካልና በበይነ መረብ ለማስተናገድ ተጠረጠረ። በተጨማሪም ስለ ፈተና እርማቱ ውጤት ጥንቅርና ገለጻ ተጨማሪ መረጃ ለማግኘት ለጠየቁ የትምህርት ቢሮዎችና ሌሎች ተቋማት ሂደቱንና አሰራሩን በግልጽ በማሳየት ከእርማት ውጤት ጥንቅርና ገለጻ ጋር የተገናኘ ከሚጠበቀውና ማስተካከያ ከተደረገበት መጠነኛ ችግር ውጭ ያጋጠመ ጉልህ ችግር አለመኖሩን መግባባት ላይ መድረስ ተችሏል። ይህ እንደተጠበቀ ሆኖ በተለያዩ አካላት ሲነሱ የነበሩ ከፈተና አስተዳደርና ውጤት ገለጻ ጋር የተገናኙ ችግሮች ተጨባጭነት የሌላቸው መሆኑን ለዚህ ለተከበረው ምክር ቤት በአክብሮት አረጋግጣል።
የተማሪዎቹን ቅሬታ ለትምህርት ሚኒስቴር ማቅረባቸውን ከገለጹት ተቋማት መካከል የኢትዮጵያ የሕዝብ እንባ ጠባቂ ይጠቀሳል። በጉዳዩ ላይ ከትምህርት ሚኒስቴር ጋር ተነጋግረው መግባባት ላይ ደርሰው እንደሆነ የጠየቅናቸው የተቋሙ ዋና እንባ ጠባቂ ዶክተር እንዳለ ኃይሌ ተከታዩን ምላሽ ሰጥተዋል።
በዚህ ጉዳይ አልተነጋገርንም፣ እስካሁን ቅሬታን እየቀረበ ነው። እንግዲህ አሁን ኢንፎርማሊ ያለን መረጃ ምንድን ነው? ተማሪዎች ቅሬታ ላሉበት ዞን ያቀርባሉ። ዞኑ ደግሞ ያጠቃልልና ለክልል ያቀርባል። ክልሉ ለብሔራዊ ፈተናዎች ኤጀንሲ ያቀርባል። ከዛም ተማሪዎች እየጠየቁ ነው ያለው። ቢያንስ ጥያቄያችን ደርሷል ወይስ አልደረሰ የሚለውን ራሱ ማረጋገጥ አልቻልንም የሚል አሳብ ነው ያላቸው።
በተወካዮች ምክር ቤት አባላትም በተማሪዎች ፈተና ጉዳይ ላይ ጥያቄ የተነሳ ሲሆን በምክር ቤቱ የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ አባል አቶ ፍሬው ተስፋዬ ተከታዩን ጠይቀዋል።
የ12ኛ ክፍል ብሔራዊ ፈተና አስተዳደር የእርማት ሂደት ውጤት አገላለጽና የተገልጋዮችን ቅሬታ በአግባቡ ከማስተናገድ አኳያ እርምት የሚያስፈልጋቸውን ጉዳዮች ለይቶ ለማስተካከል ያለው ዝግጁነት ምን ይመስላል?
የትምህርት ምዘናና ፈተናዎች አገልግሎት ምክትል ዋና ዳይሬክተር አቶ ተፈሪ ፈይሳ ለጥያቄዎቹ ይህን ምላሽ ሰጥተዋል።
ከእርማት ጋር ተያይዘው ምንም አይነት የአሰልኪ ስህተት በተለያየ አካላትም ለማየት ለማጣራት ጥረት ተደርጓል። ምንም አይነት የአሰልኪ አገባብ ላይ የተፈጠረ ችግር እንደሌለ ነው የተረጋገጠውና ከዚህ አኳያ ችግሮችን በተለይ በእኛ ደረጃ ማኔጅ ማድረግ የሚችለውን ማስተካከል የሚችለውን ለማስተካከል ጥረት ያደረግንበት ሁኔታ አለ። ቅሬታ አቀባበል ላይ እውነት ለመናገር በኃላፊነት ነው ቅሬታውን የተቀበልነው። ያመለከቱት ተማሪዎች በጣም ብዙ ናቸው፣ ኦልሞስት ወደ 30,000 የሚጠጉ ናቸው። ስለዚህ እዚህ አካባቢ ላይ ፍጥነት ችግር እንደነበር አይተናል። ሁለተኛ ደግሞ የተብራራ መልስ መስጠት ልጆቹን በሚያሳምን ሁኔታ ማለት ነው። ስለዚህ እዚህ አካባቢ ላይ የነበረውን ክፍተት አርመ እስከ ትላንት ወዳ ድረስ ልጆች ያለ ገደብ ቅሬታቸው እንዲያይ እድል ሰጥተን በዛ ልክ እየተሰራ መሆኑንም የተከበረው ምክር ቤት እንድረዳል እንፈልጋለን።
ከፈተና ጋር በተያያዘ ዋና ተግዳሮት የሆነው የፈተና ስርቆት መሆኑን የገለጹት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ በተለያየ ደረጃ የሚገኙ የመንግስት የስራ ኃላፊዎችም የስርቆቱ ተዋናይ እንደሆኑ አንስተዋል።
አንዳንዱ በየክልሉ ያሉ የመንግስት በዞን ይሁን በወረዳ የተለያየ ደረጃ ያሉ የመንግስት ባለሟሎች የሚሳተፉበት ይሄ መነሻው ይሄን ፈተና ሰርቆ ለአካባቢው ተወላጆች ወር ለአካባቢው ተፈታኞች በመስጠት አካባቢን እጠቅማለሁ ተብሎ የሚታሰብ ትምህርት ስርዓቱን ከፖለቲካና ከክልላዊነት ጋር ያጣበቀው አካሄዳችን ያመጣው በጣም ትልቅ ችግር አለ። ቁጭ ብላችሁ አስቡት ፎር አ ሰከንድ ምን ያህል የሞራል እንትን እንደሆነ እዩት። አንዴ የአንድ የትምህርት ስርዓት በዚህ ደረጃ ከታች እስከ ላይ መሰረታዊ ኢንቴግሪቲው ከተበላሸ እንዴ ለምን ይገርመናል አሁን ያለንበት መከራ ውስጥ መኖራችን እንዳገር? ያበላሸው ሁሉ ነገር ነው። ሲቪል ሰርቪሳችንን ያበላሸዋል፣ ፖለቲካችንን ያበላሸዋል። ልጆቻችንን እንዲሰርቁ እያስተማር ይህንን የሚያደርገው አስተማሪው፣ የትምህርት ቤት ዳይሬክተሩ፣ የመንግስት ኃላፊዎች በሆኑበት ሁኔታ ወዴት ነው ምንሄድ ያለን?
በቀጣይነት ከፈተና ጋር በተያያዘ ስለሚወሰደው መፍትሄ ደግሞ ይህም ብለዋል።
አንዱ ትልቁ ርብርባችን ይሄ ፈተና መስረቅ የሚባል ነገር የሚቆምበትን መንገድ በተለይ 12ኛ ደረጃ ፈተናን ባለፈው ዓመት የተጀመረው በታብሌት እንዲሰጥ ተብሎ የነበረው በከፍተኛ ደረጃ እየገፋ ነው ያለ ነው። የአቅም ጉዳይ ሆኖብን ብቻ አይቆምንበት። ሌላው ሁሉም ነገር ሁሉም ፕሮሰስ ከጨረስን በኋላ ይሄ የሚጠይቀውን ወደ 1 ሚሊዮን የሚሆን ታብሌት አገር ውስጥ ለማስገባት ወደ 460 ሚሊዮን ዶላር ይጠይቃል። እሱ እንኳን ቢያቅተን በዚህ ዓመት እንደማንም የምንችለውን ሞክረን የምንወስደው እርምጃ ግን በየትምህርት ቤቶቹ ፈተና መፈተን ትተን ምናልባት ያስወጣንን ወጪ አውጥተን ከየትምህርት ቤታቸው አምጥተን በየዩኒቨርሲቲ ማዕከላት ውስጥ ፈተናዎቹ እንዲወስዱ ማድረግ አንዱ።
ከ12ኛ ክፍል ፈተና ጋር በተያያዘ የእርማት ችግር እንዳለና የዩኒቨርሲቲ መግቢያ ውጤት ከወትሮው ከፍ ማለቱን በመግለጽ በበርካታ ተማሪዎችና ወላጆች ቅሬታዎች መሰማታቸውን እንደቀጠሉ ነው። ይሁን እንጂ ከእርማት ጋር በተያያዘ ጉልህ ክፍተት አለመኖሩን የሚገልጸው የትምህርት ሚኒስቴር የተፈጠሩ ውስን ያላቸው ችግሮችም መፈታታቸውን አመልክቷል። የዩኒቨርሲቲ መግቢያ ውጤት ከፍ ያለው ደግሞ ከአዲሱ የትምህርት መዋቅር ጋር በተያያዘ የ10ኛ ክፍል አገር አቀፍ ፈተና በመቅረቱ ምክንያት የዘንድሮ የ12ኛ ክፍል ተፈታኞች ቁጥር በሁለት ጥፍ በማደጉና የዩኒቨርሲቲዎችን የመቀበል አቅም ታሳቢ በማድረግ መሆኑን አስታውቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ተከታዩ ዘገባ ደግሞ ወደ ደቡብ አፍሪካ ይወስደናል። ኮቪድ-19ና HIV ላይ ያተኮረውን የሊንዳ ጊፍተርሽን ዘገባ ስመኝሽ ቆየ እንደሚከተለው ታቀርብልናለች።
ትኩረታቸውን የሀገሪቱ የመጀመሪያ ወረርሽኝ በሆነው HIV ላይ ለማድረግ እየሞከሩ ነው። በተለይ ከፕሪቶሪያ በስተሰሜን የሚገኘው ሶሽንጉቬ ተሰኘው ማህበረሰብ ውስጥ HIV በከፍተኛ ሁኔታ እየተሰራጨ መሆኑን ተከትሎ በሕክምናው ዙሪያ የተፈጠረውን ክፍተት ለመሙላት ይህ ተንቀሳቃሽ ክሊኒክ በተለይ ለጉዳት ለተጋለጡ የህብረተሰቡ ክፍሎች ሴቶችና ልጃገረዶች አገልግሎት እየሰጠ ይገኛል።
It's easy for them to get HIV because of
HIV የመያዝ እድላቸው በጣም ከፍተኛ ነው። ምክንያቱም መጀመሪያ ወንዶች ኮንዶም መጠቀም አይፈልጉም። ስለዚህ ሴቷ የምትተዳደረው በወንዱ ገቢ ከሆነ ወንዱ ኮንዶም እንዳይጠቀም ልትፈቅድለት ትችላለች። በዛ ላይ አስገድዶ የመድፈርና ያለ እድሜ የመዳር ስጋትም አለባቸው።
ሆኖም የኮቪድ ወረርሽኝን ለመቆጣጠር ተጥለው በነበሩ ከቤት ያለመውጣት ክልከላዎች ምክንያት ሰዎችን ማግኘት እጅግ አስቸጋሪ ሆኖ መቆየቱን አሳንዳ ታስረዳለች።
ሁሉም ሰው ከቤት ባለመውጣቱ ልንደርስ የምንፈልግባቸውን ማህበረሰብ ለማግኘት አስቸግሮ ነበር። ሁሉም ሰው ቤት ውስጥ ነበር። ሰዎች ስራቸውን እያጡ ነው። በዚህ ምክንያት ወደ ድህነት እያመሩ ነው። ደግሞም ሰዎች ቤት ሲውሉ የግንኙነት መጠን ይጨምራል።
በተባበሩት መንግስታት ድርጅት መረጃ መሰረት HIV መዋጋት ከተጀመረ ወዲህ ለመጀመሪያ ጊዜ ለበሽታው የሚደረገው ምርመራና ሕክምና በከፍተኛ መጠን ቀንሷል። ይህ ደግሞ የሆነው በኮሮና ቫይረስ ወረርሽኝ ምክንያት ነው። ይህ ማለት ሰዎች ሳያውቁ በሽታውን ሊያስፋፉ የሚችሉበት እድል ከፍተኛ ነው። በእርግጥ የጤና ባለሙያዎች እንደሚሉት የHIV ቫይረስ በምን ያክል ፍጥነት እየጨመረ እንዳለ ለማወቅ ጊዜው ገና ነው። ሆኖም በአስራዎቹ ዕድሜ ያሉ ልጃገረዶች እርግዝና፣ ጾታዊ ጥቃትና ከትምህርት ቤት የሚያቋርጡ ተማሪዎች ቁጥር መጨመር ሁኔታው አሳሳቢ እንዲሆን አድርጎታል።
በኮቪድ ምክንያት HIV እየጨመረ ነው የሚል ፍርሃት አለኝ። በእርግጥ የድህነት መጠን መጨመሩና እንደ ስራ አጥነት ያሉ ሁኔታዎች በኮቪድ ምክንያት እየሻቀቡ መሄዳቸው ያሳስበኛል። ኮቪድ በብዙ መልኩ ህይወታችን ላይ ተጽዕኖ አድርሷል።
ይህ ሁኔታ ታዲያ ለአመታት መሻሻል የታየበትን ሁኔታ ወደ ኋላ ሊመልሰውና የሰውንም ህይወት ሊያጠፋ እንደሚችል ሲል ኤችአይቪ ኤድስን የሚከታተለው የተባበሩት መንግስታት ድርጅት ተቋም ዳይሬክተር ኤቫ ኩዋንጎ ያስረዳሉ።
UNAIDS predicts that the world could face
የተባበሩት መንግስታት የኤድስ ተቋም በሚቀጥሉት 10 ዓመታት ውስጥ በኤድስ ምክንያት 7.7 ሚሊዮን ሰዎች ሊሞቱ እንደሚችሉና ከነዚህ ውስጥም 4.7 ሚሊዮኑ በአፍሪካ ሊሆኑ እንደሚችሉ ተንብዮአል። ሆኖም አስፈላጊውን መዋለ ንዋይ ማፍሰስና እንደ አውሮፓውያን አቆጣጠር በ2025 ዓመተ ምህረት ልንደርስበት ካቀድነው ግብ ከደረስን ቢያንስ 2.7 ሚሊዮን ሰዎችን ህይወት ማዳን እንችላለን።
ኤቫ ኩያንጎ እንደሚሉት ኮቪድ-19 ወረርሽኝ በዓለም ኢኮኖሚ ላይ ከፍተኛ ተጽዕኖ ቢያሳድርም እንደ ዓለም አቀፍ ፈንድ የመሳሰሉ ዓለም አቀፍ ተቋማት ትኩረት ሊደረግባቸው የሚገቡ ማህበረሰቦችን ለመድረስ ለኤችአይቪ ድጋፍ እያደረጉ ነው።
ደቡብ አፍሪካ ከፍተኛ ጥረት እያደረገች ነው። ማህበረሰቡም ጽናት አለው። በርካታ እንቅስቃሴዎች ሲፋጠኑ እያየን ነው።
ኪዋንጎ አክለው ቀደም ሲል የነበሩ ጥረቶችን እንደገና በማንቀሳቀስ ኤችአይቪ ኤድስ ነበር የሚባል በሽታ እንዲሆን ማድረግ ይቻላል።
ከኤችአይቪ ጋር በተያያዘ ቦትስዋና ከእናት ወደ ልጅ የሚተላለፍ የኤችአይቪ ቫይረስን በመከላከሉ ረገድ ድል አስመዝግባለች ይለናል ተከታዩ ዘገባ።
ከደቡብ አፍሪካዊቷ ሀገር ከወደ ቦትስዋና ከእናት ወደ ልጅ የሚተላለፍ ኤችአይቪን በተመለከተ ሰናይ ዜና ተሰምቷል። የዓለም የጤና ድርጅት ለሀገሪቱ ከእናት ወደ ልጅ የሚተላለፍ ኤችአይቪን በማጥፋት ከ5% ያነሰ ማድረስ ለቻሉ ሀገራት የሚሰጠውን የብር ሜዳሊያ ሸልሟታል። ሀገሪቱ ከ20% በላይ የሚሆኑ ነፍሰ ጡር ሴቶቿ በኤችአይቪ የተያዙባትና ከፍተኛ የሆነ የቫይረሱ ጫና ያለባት ናት። የዩናይትድ ስቴትስ የበሽታ መከላከያና መቆጣጠሪያ ተቋም ሲዲሲ ቦትስዋና ከሳራ በስተደቡብ ካሉ ሀገራት ከፍተኛ ቁጥር ያላቸው የኤችአይቪ ቫይረስ ተጠቂ የሆኑ እናቶች ያሉባት ሀገር ናት ይላል። ይሁን እንጂ ከእናት ወደ ልጅ የሚተላለፈው የኤችአይቪ ቫይረስ መጠን እንደ አውሮፓውያን አቆጣጠር ከ1999 ዓ.ም እስከ 2020 ባለው 20 ዓመት ጊዜ ውስጥ ከ40% ወደ 1.9 ወርዷል። ታዛቢዎች ይህን መሰል ትልቅ ስኬት ሊመዘገብ የቻለው በህዝብና በግል ትብብሮች ነው ይላሉ። ጆን ዳሞቲ ፕሮስተል ማየርስ የተሰኘ ተቋም ፕሬዝዳንት ናቸው።
We had to demonstrate in Botswana that we could
ልጆችን እጅግ ውጤታማ በሆነ መልኩ ማከም እንደምንችል ማሳየት አለብን። የጤና ስርዓቱን ማሻሻላችንን ለማሳየትም ከመንግስት ጋር ከተለያዩ ተቋማት ጋር ከማህበረሰብ ተኮር የእምነት ድርጅቶችና የትምህርት ተቋማት ጋር በትብብር መስራት ነበረብን።
የዓለም የጤና ድርጅት መረጃ ሂማን ኢሚኖ ዲፊሽንሲ ቫይረስ HIV AIDS እስካሁን ድረስ 36 ሚሊዮን ሰዎችን አጥቅቷል ይላል። እንደ አውሮፓውያን አቆጣጠር በ2020 የተደረገ ከኤችአይቪ ቫይረስ ጋር የሚኖሩና የእድሜ ማራዘሚያን መድኃኒት የማይጠቀሙ ሴቶች ውስጥ ከ15 እስከ 45% የሚሆኑት በእርግዝና በወሊድ አሊያም በጡት ማጥባት ወቅት ወደ ልጆቻቸው ቫይረሱን እንደሚያስተላልፉም ያሳያል። አብዛኛውን ጊዜም ቫይረሱ የሚተላለፈው ታዳጊና አዋቂ ሴቶች ተገቢውን ምርመራ ባለማግኘታቸውና በእርግዝናም ሆነ በወሊድ ወቅት የቫይረሱን ስርጭት ለመከላከል ሕክምና ባለማድረጋቸው የተነሳ ነው። ይህን ሁሉ በማድረግና ከእናት ወደ ልጅ ያለውን የቫይረሱን ስርጭት በመቆጣጠሩ ረገድ ታዲያ ቦትስዋና አሁን ላይ የተሳካላትና ምሳሌ መሆን የምትችል ሀገር ሆናለች።
ተመልካቾቻችን ከኛ ጋር ተነበራችሁ ቆይታ እያመሰገንን በዚህ በጀመርነው ሙዚቃ እንሰናበታችኋለን። ኤደን ገረመው መሰናዶውን በመምራት ንጉሱ ታምሬ በምስልና ድምጽ ምህንድስናው ከመላው የአሜሪካ ድምጽ ዘጋቢዎችና የስቱዲዮ ባለሙያዎች ጋር ደህና ደሩ።